The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ዛሬ ቅዳሜ መስከረም 13 ቀን 2010 ዓመተ ምህረት ነው። ለምሽቱ ልዩ ቅንብር አለን።
ከዛ ይቃደዝናለሁ ብዬ ነው ወደ ሱቅ ሄድኩት። በዛ በመንገድ ላይ ተይዞኝ ወደ ወጭ አነጣሉ እና ባዶ እጅ እንደመጣሁት ፊቴን አስሬ ነው የመጣሁት። ከዛ ማለት ነው
ሁለት ልጅ አለ፣ የአስር አመት ልጅ፣ የስምንት አመት ልጅ። ከባሌ ጋር ቤት ይቻቸው ነው ስራ ሄድኩት። እነሱንም አላገኘኋቸውም። ዛሬ 10 ቀን ጠይቅም ሰው የለም። ደውሎ ሶማሌ ደግሞ ስልክ የማያነሳም፣ እኔም ስልክ የለኝም።
ፊት በነበረው አግባብ ምንም አይነት እንደዚህ የተጋነነ ግጭት የለም። ግን እንግዲህ በሁለቱም መካከል የታጠረ አጥር ባለመኖሩ በተለያየ ምክንያት የሆኑ ጉዳዮች ሊሆኑ ይችላሉ። ግን አሁን ያለው ሁኔታ ሰላም ነው።
የቀደሙት ከሀርጌሳና ከጂጂጋ ተፈናቅለው በአሁኑ ወቅት አዳማ የተጠለሉ ሁለት ተፈናቃዮች ናቸው። የኋለኛው የምስራቅ ሀረርጌ ወረዳ አስተዳዳሪ አቶ መላኩ ፋንታ ናቸው። ከዜና በኋላ ይመለሳሉ፣ ጠብቋቸው። ሰለሞን ክፍሌ በማስተናገድ አብሬያቸው አመሻለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። እንዳልኩት ሰፋ ያለውን የመጀመሪያውን ክፍለ ጊዜ የሚወስደው ልዩ ፕሮግራም ነው። ከዚያም የሙዚቃ ቃና ቀሪውን ጊዜ ተረክቦ እስከ ማጠቃለያ ዜናው እያዝናና ያቆየናል። መልካም ምሽት እመኛለሁ። አሁን የዕለቱን ዜናዎች እናሰማለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በሰሜን ኮሪያ የኒውክሌርና በቦለስቲክ ሚሳይል ጦር መሳሪያ ግንባታ ፕሮግራም ሳቢያ በቅርቡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለባትን አዲስ ዙር ማዕቀብ በማክበር ቻይና ለፒዮንግያንግ የምትልከውን የነዳጅና ሌሎችም የፔትሮሊየም የምርት ውጤቶችን መጠን ገደብ ልታደርግ ማሰቧን ዛሬ አስታወቀች። የቻይና የንግድ ሚኒስቴር በድረገጹ ይፋ ባደረገው መግለጫው ቤጂንግ ለፒዮንግያንግ የምትልከው የተጣራ ነዳጅ መጠን ከፊታችን መስከረም 21 አንስቶ በዓመት ወደ 2 ሚሊዮን በርሜል የሚወርድ መሆኑን፣ ወደ ፈሳሽነት የተለወጠ የተፈጥሮ ጋዝ አቅርቦት ደግሞ ከአሁን ጀምሮ ሙሉ በሙሉ የሚቋረጥ መሆኑን አመልክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰሜን ኮሪያ ለኒውክሌርና ለቦለስቲክ ሚሳይል ጦር መሳሪያ ግንባታ ፕሮግራሟና ሌሎች መሰል እንቅስቃሴዎቿ የምታውለው የፔትሮሊየም ምርት እንዳይሸጥላት ማዕቀብ መጣሉንም መግለጫው ጨምሮ ጠቁሟል። ሰሜን ኮሪያን ከአገሮች ጋር ካላት የንግድ ልውውጥ 90% የምታደርገው ከቻይና ጋር መሆኑም ይታወቃል። በሌላ የሰሜን ኮሪያ ዜና በሰሜን ኮሪያ በሬክታር ስሌት 3.4 የተለካ ርዕደ መሬት መሰማቱን የፒዮንግያንግ አጎራባች አገሮች አስታወቁ። ይሁንና ርዕደ መሬቱ መንስኤ ተፈጥሯዊ ይሁን ሰው ሰራሽ በሚለው ላይ የሰሜን ኮሪያ ጎረቤቶች ደቡብ ኮሪያና ቻይና ለየቅል ነው ሀሳባቸው። ከአሁን ቀደም በሰሜን ኮሪያ የተሰሙ መሰል የመሬት ርዕደቶች በኒውክሌር ተኩስ ሙከራ የተቀሰቀሱ መኖራቸው ይታወቃል። የሶል የሜቴዎሮሎጂ አስተዳደር የዛሬውን ርዕደ መሬት ተፈጥሯዊ ሲለው፣ ቻይና ግን የኒውክሌር ፍንዳታ የቀሰቀሰው ሳይሆን አይቀርም ባይ ናት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሀገራቸው ችግር ድህነት ብቻ ሳይሆን የአየር ንብረት ለውጥ እያሳደረ ያለው ጎጂ ተጽዕኖ ጭምር መሆኑን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ትላንት ለተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ባሰሙት በዚህ ንግግራቸው አገራቸው በያዝነው ዓመት በዓለም እጅግ ፈጣን ያሉትን እድገት ያስመዘገበች አገር ናትም ብለዋል። የዓለም የድህንነት ውጥረት እንዲረግብ ፖለቲካዊ መፍትሄ ምትክ የሌለው ነውም ብለዋል ጠቅላይ ሚኒስትሩ። ሰለሞን አባተ ከኒውዮርክ ተጨማሪ ዘገባ ይዟል።
አንቶኒዮ ጉቴሬሽ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው በመመረጣቸው ሀገራቸው ያላትን አድናቆት በመግለጽ ለ12 ደቂቃ የቆየ ንግግራቸውን የጀመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዓለማችን ዛሬ እየተጋፈጠች ላለቻቸው ቀውሶች የዲፕሎማሲ ጥረቶችን የማጠናከር ጥሪያቸውን ቁልፍ ናቸው ባሏቸው የልማት የሰላምና የደህንነት እንዲሁም የሥራ አመራር መስኮች ድርጅቱን ለማሻሻል ወይም ለመለወጥ ዋና ጸሐፊው የያዙትን ጥረት ሀገራቸው እንደምትደግፍ አመልክተዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ ለጸጥታ ጥበቃ ምክር ቤቱ ባቀረበችው የሰላም ማስከበር ተልእኮን የማሻሻል ውሳኔ ሀሳብ ውይይት ላይ ለተሳተፉ ወገኖች አድናቆታቸውን ገልጸዋል። በዚህ ቁልፍ ባሉት ወርሃ ሴፕቴምበር መስከረም ኢትዮጵያ የጸጥታ ጥበቃ ምክር ቤቱን በሊቀመንበርነት በመምራቷም የሚሰማቸውን ክብር ተቆመዋል።
As one of the leading troop contributing countries, Ethiopia attaches great importance to strengthening the role of United Nations peacekeeping to address challenges to international peace and security. In this regard, we welcome unanimous adoption of the draft resolution we tabled on Wednesday, and we thank all delegations that have caused
ጦር በማዋጣት መሪ ከሆኑ ሀገሮች አንዷ በመሆኗ አሉ ጠቅላይ ሚኒስትሩ የዓለምን የሰላምና የጸጥታ ፈተናዎች ለመጋፈጥ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ያለውን አስፈላጊነት በግል ትገነዘባለች። በዚህ ምክንያት ሲሉ ቀጠሉ ባለፈው ረቡዕ ያቀረብነው የውሳኔ ረቂቅ በሙሉ ድምጽ መጽደቁን እናደንቃለን። ይህም የሰላም ጥበቃ ተልዕኮ የዓለምን ሰላምና ደህንነት ለማስከበር ዓለም ያላት እጅግ ብርቱ መሳሪያ መሆኑን በድጋሚ አረጋግጧል ብለዋል። በአሁኑ ጊዜ እየታዩ ያሉት መልካምድራዊና ፖለቲካዊ ውጥረቶች፣ የቀዝቃዛው ጦርነት ርዝራዦች፣ የጅምላ ፍጅ መሳሪያዎች እሽቅድምድም ማገርሸት ለዓለም ደህንነት ጋሃዳዊ ስጋት መደቀናቸውና ሽብር ፈጠራና ሁከተኛ ጽንፈኛነት በዓለም ዙሪያ ትርምስን ያስፋፉ መከጠላቸውን አውስተዋል ጠቅላይ ሚኒስትሩ። በመከጠልም በንግግራቸው ውስጥ ሰፊ ትኩረት የሰጡትን የአየር ንብረት ለውጥ ጉዳይን አንስተው የፈጠራ ታሪክ ሳይሆን እኛ በህይወታችን እለት በእለት እየተጋፈጥን ያለነው ሀቅ ነው ብለዋል። ጠቅላይ ሚኒስትር ኃይለ ማርያም በመከጠልም የ2030 አጀንዳ እየተባለ የሚጠራው የዘላቂ ልማት ግቦች መገለጫ የሆነው ማንም ወደ ኋላ እንዳይቀር መርህ ተግባራዊ እንዲሆን ሀገራቸው እየጣረች መሆኗን ጠቁመው በያዝነው የአውሮፓ አመት ኢትዮጵያ በዓለም እጅግ በፈጣን ሁኔታ በማደግ ላይ ያለ ምጣኔ ሀብት ነች ብለዋል።
We have continued to invest in our people to improve their well-being. To achieve structural transformation and diversify our economy, the government is expanding the manufacturing sector and infrastructural facilities that have continued to attract increasing amount of domestic and foreign investment.
የህዝባችንን የኑሮ ሁኔታ ለማሻሻል መስራታችንን ቀጥለናል ብለዋል ጠቅላይ ሚኒስትሩ። የመዋቅር ሽግግርን ለማረጋገጥና ምጣኔ ሀብታችንን በተለያዩ አቅጣጫዎች ለማስፋት መንግስታችን የሀገር ውስጥና የውጭ ኢንቨስትመንትን እየሳቡ ያሉትን አምራቹን ዘርፍና መሰረተ ልማቱን እያስፋፋ ይገኛል ብለዋል። ግዙፍ ለሆኑት ብሔራዊ ፕሮጀክቶች ማስፈጸሚያም መንግስታቸው ሀብትን በሀገር ውስጥ እያሰባሰበና ከውጭም ድጋፍ የሚገኘውን ጥቅምን በከፍተኛ ደረጃ እያጠናከረ መሆኑን አመልክተዋል። አሁን እየታዩ ያሉ ሰብአዊ አጣዳፊ አቅርቦቶችን ለማሟላት እየጣረ ባለበትም ሁኔታ መንግስታቸው አረንጓዴና አደጋ ቻይ ምጣኔ ሀብት ለመገንባት እየሰራ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዘላቂ ልማት ግቦችን ለማሳካት እየጣሩ ያሉ እንደ ኢትዮጵያ አይነት ሀገሮች ድህነትን ለማቆም የተመቻቹ ዓለም አቀፍ ሁኔታዎች እንደሚያስፈልጓቸው አሳስበዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ንግግር ላይ ዘርዘር ያለ ዘገባና ትንታኔ ወደፊት ይዤ መለሳለሁ። ለአሜሪካ ድምጽ ከ72ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ሶሎሞን አባተ ነኝ ኒውዮርክ።
ሶማሊያ የተጣለባት ዓለም አቀፍ የጦር መሳሪያ ማዕቀብ እንዲነሳላት ለዓለም መሪዎች ዳግም ጥሪ ያቀረበች በርዳታ የምትተዳደረውና አልሻባብን በመሰለ እስላማዊ ጽንፈኛ ቡድን የሚቃጣባት ያልተቋረጠ የጸጥታ ስጋት ትንቅንቅ ውስጥ ያለችው ሶማሊያ ይህን ጥሪ ያሰማችው የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ካሬ በትላንትናው ዕለት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ነው። የከፊል ራስ ገዟ የፑንትላንድ ባለስልጣናት ልዩ ልዩ የጦር መሳሪያዎችን የታጨቀች ጀልባ በቁጥጥር ስር መዋላቸውን አስታወቁ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ምሽቱ ልዩ ቅንብር እናልፋለን። የሰሞኑ የኢትዮጵያ ሶማሌ ኦሮሚያ አዋሳኝ አካባቢዎች ግጭትና ጥቃት ያፈናቀላቸው ዜጎች ይዞታና ወቅታዊ ሁኔታ የዛሬ ቅዳሜ ልዩ ውይይት ርዕስ ይሆናል። አዘጋጅና አቅራቢ ቆንጅት ታየናት።
በቅርቡ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ አካባቢዎች ለበርካታ ሰዎች ህይወት መጥፋት፣ መቁሰልና ለብዙ ሺዎች መፈናቀል ምክንያት የሆኑ ጥቃቶችና ግጭቶች ተካሂደዋል። ግጭቶቹ ተባብሰው የከፋ ደረጃ ላይ ከመድረሳቸው በፊት ለመንስኤዎቻቸው በአስቸኳይ መፍትሄ እንዲፈለግ ከተለያዩ አቅጣጫዎች ጥሪዎችም ሲሰሙ ቆይተዋል። ባለፈው ሰሞን በሆነው ደረጃም ባይሆን በየጊዜው ግጭት በሚከሰትባቸው በሁለቱ ክልሎች አዋሳኝ አካባቢዎች ላይ ለግጭቶቹ ምክንያቶች ናቸው ተብለው የሚቀርቡትም ችግሮች የተለያዩ ናቸው። አንድ የማያወዛግብ ነጥብ ግን ግጭትና የሰላም እጦት በሲቪሉ ህዝብ ላይ የሚያደርሰው ጉዳት ነው። በግጭቱ ከሁለቱም ወገኖች በኩል ህይወት ጠፍቷል፣ የአካል ጉዳት ደርሷል፣ በሺዎች የተቆጠሩ ተፈናቅለዋል። በአሁን ወቅት ተፈናቃዮቹ ያሉበትን ሁኔታ ለማወቅ ደዋውለናል። ብዛት ያላቸው ግጭቱን ተከትሎ ከሶማሌ ክልል የወጡ ተፈናቃዮች እንዲጠለሉ ከተደረገባቸው ስፍራዎች አንዷ ሐረር ከተማ ስትሆን በዚያ የምስራቅ ሐረርጌ ወረዳ አስተዳዳሪ አቶ መላኩ ፋንታን ሐሙስለት በስልክ አግኝቻቸዋለሁ። በአሁን ወቅት ካለፈው ጋር ሲነጻጸር ግጭት የለም ለማለት ይቻላል ብለዋል አቶ መላኩ። ተፈናቃዮቹን የማረጋጋትና የማቋቋም ስራም እየተሰራ መሆኑን ገልጸውልኛል።
አሁን በዚህ ፊት በነበረው አግባብ ምንም አይነት እንደዚህ የተጋነነ ግጭት የለም። ግን እንግዲህ በሁለቱም መካከል የታጠራጠር ባለመኖሩ በተለያየ ምክንያት ዝም ብሎ አነስተኛ የሆኑ ጉዳዮች ሊሆኑ ይችላሉ። ግን አሁን ያለው ሁኔታ ሰላም ነው፣ አንጻራዊ ሰላም አለ ማለት ይቻላል። የተሻለ ነገር አለ ማለት ይቻላል። እና የፌዴራል የጸጥታ አመራሮች ጓዶች በትክክል ጉዳዩን ለመቆጣጠር ከፍተኛ ጥረት እያደረጉ ነው ያለው። ከአሁን ባደረግነው ምዝገባ የተፈናቀሉ እና ያጓጓዝናቸው ኢትዮ ሶማሌ ተፈናቃዮች ወደ 35,483 አካባቢ ናቸው። እስካሁን በተመዘገበው ማለት ነው።
ከሶማሌ ክልል የተፈናቀሉ
ከኢትዮ ሶማሌ ተፈናቀሉ ማለት ነው።
እሺ።
ወደ 35,483 ይሆናሉ። እነኚህ እንግዲህ ሽማግሌዎችም አሉ፣ አሮጊቶችም፣ ህጻናት፣ ሴቶች፣ ወጣቶች፣ ልጆች አሉ። ከዚህ ውስጥ 25,000 አካባቢ የሚሆነው በዚህ በምስራቅ ሐረርጌ አካባቢ በተለያዩ ወረዳዎች የሚኖሩ ናቸው። ከዚያ ውጪ ወደ 4,978 የሚሆኑ አዳማ የተላኩ ናቸው። እነኚህ ደግሞ በኦሮሚያ ሌሎች ዞኖች ላይ የሚገቡ። ከዚያ ውጪ 5,366 የሚሆኑ አሁን ለጊዜው በተጓጓዘው በምዕራብ ሐረርጌ ጭሮ ከተማ ያሉ በዚያው በተለያዩ ወረዳ የሚገቡ ናቸው። ይህም እንግዲህ መጀመሪያ ከተፈናቀሉ ጊዜ ጀምሮ ሁለት ቦታ ላይ ነው ስናሳርፍ የነበረው። አንደኛው ጭናክሰን ወረዳ ላይ፣ ሁለተኛ ደግሞ እዚህ ሐረር ከተማ በሁለት ሶስት ቦታዎች ላይ ነበረ ስናሰፍር የነበረው። ያው መጠለያ የመስጠት ልብስና ምግብ የመስጠት ሕክምና የመሳሰሉትን ያው መንግስትን ትልቅ ትኩረት ሰጥቶ በተለይ ክልሉ መንግስት ፌዴራልም በተለይ ደግሞ የአካባቢው ማህበረሰብ ሰፊ ድጋፍ ሲያደርግ ነበር እና በዚህ አግባብ ሲሰራ ቆይቷል። በእነሱ እንቅስቃሴም ላይ በተቻለ መጠን ሰላማቸውን በማስከበር የመከላከያ አመራርና አባላትም ድጋፍ ሲያደርጉ ነበር። በዚህ አግባብ አሁን የማመላለሱን ስራ ቅድም ባልኩት ሁኔታ እያከናወንን ነው ማለት ነው።
እሺ፣ አቶ መላኩ ከቤተሰብ ተለያይተው የቀሩ ግማሹ ገሚሱ ሲመጣ ያው ወደ አላችሁበት አካባቢ ሲደርስ የቀሩም እንዳሉ ነው እና የሚነገረው የቀሩት ሰዎች ያሉበትን ሁኔታ ታውቃላችሁ?
እንግዲህ በጣም የሚያሳዝንና ልብ የሚነካ ነገር ነው። እዚህ የመጡትን ሰዎች ስናነጋግር አንዳንዱ እናት ልጆቿን ይዛ ባሏ የቀረበት ሁኔታ አለ። አንዳንዱ ደግሞ ባል መጥቶ ልጆቹ የቀሩበት ሁኔታም አለ፣ በመንገድ ላይ የተለያዩ ማለት ነው። አንዳንዱ ደግሞ በጣም የሚያሳዝነው ባል ኦሮሞ ሆኖ ሚስት ሶማሌ፣ ኢትዮ ሶማሌ ሆና እሷ ሶማሌ በመሆኗ ከነ ልጆቿ እዛ ቀርታ እሱ ኦሮሞ በመሆኑ ተፈናቅሎ የመጣም አለ። እንዲህ አይነት 30-40 ዓመት ተቀምጠናል፣ ግን ያው ባልና ልጆች እዛ ቀሩ፣ የኦሮሞ መሆኑ የመጣው የሚሉ አንዳንድ አስተያየት ሰጪዎች አሉ። ተፈናቅለው ከመጡት ውስጥ እና እንደ አጠቃላይ ቤተሰብ ለሁለት ተከፍሎ የቀረባቸው ሁኔታዎች እንዳሉ አይተናል። በእኛ በኩል ግን የክልላችን መንግስት በሰጠን መመሪያ እኛም በዚህ አካባቢ በምንሰራው የሁለቱም ህዝብ መለያየት ያለበት ህዝብ አይደለም። ሶማሌ ውስጥ የሚኖሩ ኦሮሚያ ውስጥ የሚኖሩ ኢትዮ ሶማሌ ብሔሮች ብዙ ዓመት እዚህ ተወልደው ያደጉ በመሆናቸው አንድም ሰው ተፈናቅሎ እንዳይወጣ መጀመሪያ አካባቢ ፈርተው የወጡ አሉ፣ የተወሰኑ ቁጥር ያላቸው። ከዚያ በኋላ ግን አንድም ሰው ተፈናቅሎ እንዳይወጣ
ተባብለን አካባቢ በጉርሱም በሌሎችም በርካታ ወረዳዎች ላይ የሚኖሩ የሶማሌ ብሔር ተወላጆች አሉ። ህዝቡም ራሱ ምን መውጣት የለባቸውም አንለቃቸውም ብሎ ነው በራሱ በጉያው ይዞ የጸጥታ መዋቅሩም የፖለቲካ አመራሩ በጋራ በመሆን እንዳይፈናቀሉ መስራት ሁኔታ አለ። ይሄ እንግዲህ በዛ በኩል ያለው የሚመለከተው አካል በመሃል ገብቶ ይፈታል ብለን እናስባለን።
እሺ፣ አቶ መላኩ ህፃናት ወይም ትምህርት ደረጃ ላይ ያሉ ልጆች ይጎዳሉ መፈናቀል ሲመጣ የትም ቦታ ቢሆንና አስቀድሞ መቼም ህይወታቸው ተርፎ አንድ ቦታ ማረፋቸው ነው ትልቁ ነገር። ሆኖም ግን የመማር ማስተማር ሂደት ይስተጓጎላልና እነዚህ ልጆች ምን ያሰባችሁት ነገር አለ?
ይሄንን እንግዲህ አሁን እንዲሁ በዚህ ሰዓት አሁን ማየት የሚቻለው እነኚህ ተፈናቅለው የመጡ ከሞቀ ቤታቸው በሰላም ከሚኖሩበት አካባቢ ተፈናቅለው በመምጣታቸው የመጀመሪያ ስራ ነው ብለን እያሰብን ያለ ነው የማረጋጋትና ወደ የቤተሰቦቻቸው ዘመድ ወዳጆቻቸው ተጠግተው እንዲያርፉ የማድረግ ሁኔታ ነው መጠለያ እንዲያገኙ በዛ ባሉበት አካባቢ ምግብ የመሳሰሉ ሕክምና እንዳይቸገሩ ማድረግ። እዚህ ላይ መንግስትም ትኩረት ሰጥቶ እየሰራ ነው። የአካባቢውን ማህበረሰብ በጣም በኢትዮጵያዊነት ስሜት ማለት ይቻላል ይህ ብሔረሰብ ሳይለያይ ሰፊ ድጋፍ እያደረገ ነው ያለው። በተለይ ደግሞ ሳደርግ ያለው የኦሮሞ ተወላጅ ድጋፍ እያደረገ ነው ያለው። አክቹዋሊ ድጋፉ መላ ሀገሪቷ ውስጥ ያለ ሁሉ ሰው ድጋፍ እያደረገ እንደ ክልላችን ማለት ነው። ትምህርትን በተመለከተ እንግዲህ ቀጣይ በሚሰሩ ስራዎች ውስጥ የሚታሰብ ነው የሚሆነው። አሁን ወደ የወረዳቸው እንዲገቡ ማድረግ ወደ ቤት እንዲገቡ ማድረግ ነው። እዛ ከደረሱ በኋላ ምዝገባ አካሂደን ተረጋግተው ካረፉ በኋላ አይምሯቸውን ካረጋጋን በኋላ የቀጣይ ሁኔታ መንግስት በሚያስቀምጠው አቅጣጫ፣ ምክንያቱም ህገ መንግስቱን በምናይበት ጊዜ ማንኛውም ኢትዮጵያዊ በሀገሪቱ ውስጥ የትኛውም አካባቢ ተንቀሳቅሶ ህጋዊ ሆኖ የመስራት ንብረት የማፍራት መብት እንዳለው የሚያስቀምጠው። ከዚህ አንጻር እነኚህ ሰዎች ሰላም ተፈጥሮ በአካባቢያቸው ተመልሰው ቤት ንብረታቸውን ይዘው የሚሰሩበት የሚኖሩበት ሁኔታ ሊመቻች ይችላል። አለበለዚያም ደግሞ በዚህ በሚኖሩበት አካባቢ ከማህበረሰቡ ጋር ድጋፍ ይደረግላቸውና እነሱም ወደ ሰላማዊ ህይወት እንዲገቡ ልጆቻቸውን በአካባቢው ባለው አቅም የሚደገፉበት ሁኔታ ይሆናል ማለት ነው። ትምህርት ምን ሌላ ማናቸውም ነገሮች በዛ አግባብ ታይቶ የሚመለስ ይሆናል። ለዚህ ደግሞ መንግስት ቅረብቶ እየሰራ ነው ያለው። በመንግስት አቅም ብቻ የሚሰራ ስላልሆነ ህዝብም በዚህ ላይ ድጋፍ እንዲያደርግ መንግስት ግልጽ የሆነ አካውንት ከፍቶ ድጋፉን እያስተባበረን ያለው ስራውንም በበላይነት የሚመራ ይሆናል። እኛም በየደረጃ ይህንን ተግባራዊ እናደርጋለን ማለት ነው። አሁን ግን የማረጋጋትና የማሳረፍ ከጤናቸው ጋር ተያዞ ችግር እንዳይፈጠር አይምራቸው እንዲረጋጋ ነው ወደ ስራ እየሰራ ነው ማለት ነው።
የምስራቅ ሐረርጌ ወረዳ አስተዳዳሪ አቶ መላኩ ፈንታን አመሰግናለሁ። ከሶማሌ ክልል በኩልም እንዲሁ ባለስልጣናቱን ለማግኘት ለበርካታ ቀናት የዝግጅት ክፍላችን ሙከራ ሲያደርግ ቆይቷል። ነገር ግን ጥረታችን አልተሳካም። ጥረታችንን እንቀጥላለን። ይህ በእንዲህ እንዳለ የኢትዮጵያ የፌዴራልና የአርብቶ አደር ልማት ጉዳዮች ሚኒስትር ከበደ ጫኔ ለጋዜጠኞች በሰጡት ቃል በሁለቱ ክልሎች ተዋሳኝ አካባቢዎች የነበረው ግጭት በአሁኑ ጊዜ ሙሉ በሙሉ በቁጥጥር ስር ውሏል ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ከሁለቱም ክልሎች ዋና አስተዳዳሪዎች ከሀገር ሽማግሌዎችና ከሃይማኖት መሪዎች ጋር ባደረጉት ውይይት ያሉትን ችግሮች እንዲፈቱና አብረው ለዘላቂ ሰላም እንዲሰሩ ማሳሰባቸውን ተከትሎ ሁኔታው ሙሉ በሙሉ ተረጋግቷል ነው ያሉት ሚኒስትሩ ከበደ ጫኔ። በሁለቱ ክልሎች ተዋሳኝ አካባቢዎች በተፈጸሙ ጥቃቶችና ግጭቶች ምክንያት ከተፈናቀሉት መካከል በአሁኑ ወቅት አዳማ ከተጠለሉ በርካቶች ሁለት ሴቶችን በስልክ አግኝቻለሁ። አንዲቱ ከጅጅጋ የተፈናቀለች የሁለት ልጆች እናት ስትሆን ባሏና ልጆቿ ያሉበትን አታውቅም፣ ጭንቅ ላይ እንዳለች ገልጻልኛለች። ህመምተኛ መሆኗን ከልጅነት ጀምሮ በስደት ስትንከራተት የኖረች እንደሆነች የገለጸችልኝ ደግሞ
ቻልቱ ባላስተለ ጌጃቡ ሁለት አመት ነኝ እዛ ከቆየሁት። ምንም ሰራ ነገር የለም እዛ። ስለማመኝ የኦሮሞ እያግዙኝ ነበር እዛ ቁጥ ብዬን ነው የቆየሁት።
እሺ፣ ምንሽን ነው የሚያመሽ?
እኔ ወገቤን፣ ኩላሊቴ፣ ምን ያመኛል። እንዳውም የሰው ቤት መስራት አቃተኝ። ዱሮ የሰው ቤት እየሰራሁ ነበር። በፊትም ደግሞ 17 አመት ጅቡቲ ነበርኩኝ።
ከጅቡቲ ወደ ሀርጌሳ እንዴት ሄድሽ?
ከጅቡቲ ወደ የመን ሄድኩኝና
አራሳ ሲኖር ከዛ ታምን ደግሞ ላይ ታይዘኝ ለሶማሌ ነው ይወዳር ቢሳገባው።
አሁን እስቲ ከሀርጌሳ ላይ የሆነውን ነገርና እንዴት ወደ አዳማ እንደደረሽ አውሪኝስ።
ሀርጌሳ መቼም ያ የዚህ የኢትዮጵያ ግርግር እዛ ደርሶኝ ሶማሌ የኦሮሞ ልጆች እያሰሩ እያረዱ ደግሞ መንገድ ላይ እየደበደቡት የሆነ ነገር ሊቃሙ እየፈተሹ እየወሰዱ ቤት ገብተው እያሰሩ ነው እዛ። በቃ ለማንኛውም ከዛ እንደምን እየወጣሁት እዛ ቆሴ ይባላል ከትልቁ ከተማ ሀርጌሳ ማለት ነው። ከዛ ይቃደላለሁ ብዬ ነው ወደ ሱቅ የሄድኩት። በዛ በመንገድ ላይ ተይዞኝ ወደ ወጫሌ ጣሉኝ። ወጫሌ ደግሞ ሲመጣ ሰው ከዛ እየሰበሰቡ ነው እና ወጫሌ ሲገባ ደግሞ ሰው ሰብስቦ ወደ እስር ቤት እየወሰዱ ነው። ግማሹን እየደባደቡ እየፈተሹ ዕቃ እየሰበሰቡ ነው እና ባዶ እጅ እንደመጣሁት ፊቴን አስሬ ነው የመጣሁት ከዛ ማለት ነው። በዛ እኔ ብመለስም ወደዛ የምመለስ ቦታ ስለሌለኝ እዛ ወጫሌ ላይ ንጣሉኝ እና በዛ በእግር ወጫሌ ኢትዮጵያው ገባው እና ከዛ እኔ ሶማሌ ነኝ ብዬ ሲኔ በሶማሌ ነገርኩን እና ወደ ጭናችን መጣው ከሰው ላይ ማለት ነው ከሶማሌ ይችዋ። በዛ ደግሞ ከዛ ሰው ተሰብስበው ወደ ሀረር ሲያመጡ ከነሱ ጋር ወደ ሀረር የመጣው። እዛ ከሀረር ደግሞ በህፃኖኝ ነው ከሀገሬ የወጣሁት እኔ።
በስንት አመትሽ?
እና 13 አመቴ ነው ከሀገሬ የወጣሁት ማለት ነው። እና እናቴም የለኝም አባቴም የለኝም ማንም ከሀገር ስለሌለኝ ምን ብዬ ባዶ እጄ ሰፈሬን ገባለሁ ብዬ ከወደ አዳማ መጣሁት። ደግሞ ምንም ከሌለች ሰው እናትሽና አባትሽ እንኳን አይወዱሽም። ስለዛ በቃ ከማንኛውም ከሰው ጋር ወደዚህ መጣሁኝና እዚህ እንዴት እንደሚያደርጉኝ ጠብቃለሁ ብዬ እየተቀመጥኩ ነው የሚሰራው።
ህመምሽን ሕክምና ታገኛለሽ ወይስ እንዴት ነው የምትኖሩት? እስቲ እንደው ያላችሁበትን ሁኔታ ግለጭልኝ።
ወላሂ እዚህ ምንም አንድ ነገር ውሌ የተገኘው ምንም ነገር የለም። እና የእኛ ሰዎች ደግሞ ከታች እየገቡ ነው። ሰውም ደግሞ ቆሞ የእኛ ሰው እያስተናገዱ ነው፣ እያስቀመጡ ነው። የትም በየሀገሩ እየተናገዱ ነው። እና ወደ ሐኪም ቤትም አልወርድም ገና ነው ምድለን እየጠበቅኩ ነኝ።
አሁን የህመምሽ ሁኔታ እንዴት ነው?
ወላሂ በጣም እኔ ኩላሊቴን ያሙኛል። እና ግን ሀገር እንደገባሁም አልሐምዱሊላህ አሁን ተሽሎኛል ትንሽ።
ምን ድጋፍ ታገኛለሽ? እዛ አሁን አጠገብሽ ሰዎች እንዳሉ ይሰማኛል በስልክ ውስጥና ከምታውቂያቸው ሰዎች ጋር ነሽ? እንዴት ነው? ምን አንድ ክፍል ውስጥ ናችሁ? እንዴት ነው የምትኖሩት? እንዴት ነው መጠለያችሁ ሁኔታ?
አሁን ማሻአላ መቼም የኛ መንግስት ዝም ብሎ የማይሆን ነገር ስለ ውሸትም አልናገርም እና ብዙ ሆነን ቤት ውስጥ ያለንን ገና ሰው ብዙ ስለሆነ ለእኛ ወደ እኛ ዞር የሚለው ነገር የለም። እየጠበቅነው ነው። ብዙ ነን እኛ፣ ስድስት ሰው ነን አንድ ቤት ያለን።
የሚበላ ውሃ፣ እንዲህ መጸዳጃ ምን ታገኛላችሁ?
አው እያገኘን ነው። የእኛ ህዝብን ደግሞ ቆሞ ሰው እያስተናገዱ እና በእኛ ላይ ምንም ችግር የደረሰ ነገር የለም።
አንዲት አሚሳ የተባለች ባሏና ልጆቿ የጠፉባት የአስር አመትና የስምንት አመት ልጆቿ እንዲሁም ባሏ የጠፋባት አለች ተብዬ ነበር። እና አጠገብሽ አለች እንዴ?
አጠገቤ አለች፣ ሌላ ቤት ውስጥ ነው ያለችው። ግን እኛን ማንም አላገኘችም
እስካሁን። ማንንም አላገኘችም?
አላገኘችም። ልጠራ
እስቲ ጥሪያት።
እሺ
ቤተሰብ
እና ይኸው መጣች ያናግራል።
አንቺ ግን ልጆች አሉሽ? ቤተሰብ አለሽ? የት ነው ያለው ቤተሰብሽ?
ወላሂ እኔ ልጅም የለም ባልም የለም፣ ብቻዬን ነኝ እኔ የምሄደው። ባልም ከጠፋ ሁለት አመት ነው። እሱም የት እንደወሰዱት የት እንዳሰሩት አላውቅም። ብቻዬን እየዞርኩ ነኝ ለራሴ።
እስቲ የተሻለ ጊዜ የተሻለ ጤናሽንም እንዲሰጥሽ ሰላም ኑሮ እንድትኖሪ ነው የምመኝልሽ ጫልቱ።
እሺ በጣም እናንተ አመሰግናለሁ። በአሜሪካ ደግሞ
ደህና ደሪ
ደህና ደቻ አስመጣሽ።
እንዴት ነሽ?
ሰላም።
ከየት ነው የመጣሽው? አንቺ ወደ አዳማ የመጣሽው ከየት ነው?
እኔ ከጅጅጋ የሚባል ቦታ ነው የምኖረው። በፊት ሶማሊያ፣ ሳኡዲ ምናምን ነበርኩ። ያው ብዙ አመት እዛው ነው የነበርኩት። እዛ አሁን እዚህ ከመጣሁ አራት አመቴ ነው። ጅጅጋ የሚባል ቦታ
ምን ሆነ? ጅጅጋ ላይ
ሮ የምኖረው እዛ ነው። ያው አጋጣሚ ጉዳይ ነው ለስራ የሆነ ወደ ወጫሌ ሂጄ እኔ ምቃ ይዤ ስመጣ ለካ ጅጅጋ ዛሬ እኔ ከስራ እንደወጣሁ እኔም ለብቻዬ ይዘውኝ የሆነ ቦታ ወሰዱኝ። ካምፕ እዛው ሰው አመጡብኝ የማላውቃቸው አንድ ላይ ይዘው ባቢል የሚባል ቦታ ኦሮሚያ ውስጥ ለፖሊሶች ሰጡን።
ማን ነው እሱ ይሄን የሚያደርገው?
ይሄን የሚያደርገው ይሄ ሶማሌ ኢትዮጵያ ውስጥ ሆኖ እነዚህ ክልል የሚባለው ክልል የሶማሌ ክልል ቀጥቅጠው የኮትሮማን ሊቃ ይዜ የሚሄደው እኔ መሰለኝ። የኮትሮማን ሉምቃ የሚይዙብን መሰለኝ በፊት የሚይዙ ነበረን። ከዛ ምንም ይያሉ የከተከቱ ሞባይላችንን ሁላ ከስራችን ነጥቆ ደብድበው ኦሮሚያ ወስዶ ሲያራግፉ ነው ብዙ ህዝብ ያየው ተፈነከቱ ምን ይባሉት ሁሉ ነው ያየው
ከባቢሌ በኋላ ወዴ ተሄድ
ከዛ በኋላ ሐራሪ ወሰዱን ሐራሪ ከተማ የምትባል ዱሮ ኦሮሚያ ስል ነበረች አሁን ደግሞ ሐራሪ የምትባል ሆናለች እሷን ሐራር ወሰዱን ልጆቼም አልተገናኘንም ሁለት ልጅ ያሰራመት ልጅ የስምንት አመት ልጅ ከባሌ ጋር ቤትቻቸው ነው እየሰራየርኩት እነሱንም አላገኘኋቸውም ዛሬ 10 ቀን
ድምጻቸውንም አልሰማሽ
ልጅ እነዚህ ድምጻቸውን አሰማውም ሁሉም ቦታ ደዋውልን አሁን ዛሬ ነው እንዳም የሆነ ጥንጥን ሳይሰማው ጎረቤቴ ነው ሰውየው ቴሌ ነው የሚሰራው ዛዛት ያንቀን አለኝ ከዛሬ ስንጥም በፊት ሰዎች ወጥቷል ላይ ሲደብድሙ ልጆች ሲጮው እኛንም ቀጥቀጦ ከበር ሲያባሩ የትልቁ ልጅሽን ድምጽ ነው የምሰማው ባልሽ ሲጮው ሰማለሁ ግን በግርግር እየነበረ እኛም መኪና ላይ ጫኑን ግን እኛ የተፈርነው ቦታ አላመጣቸውም ብሎ ዛሬ ነገረኝ ከዚህ በፊት የስም ቦታ ያልፈለኩበት በስልክ በመናምን የለም አንድ ያየው ነገር የለም
ስለዚህ እዛው ጅጅጋ ከተማ አቀርተዋል ወይስ
አልቀሩም እንዴት መሰለሽ አሁን እኔ መጀመሪያ የተረጠርኩት ልጆች 80ኛን ስለሚናገሩ ደብቋቸው ወይ ብዬ ነው መጀመሪያ የተረጠርኩት አሁን ደግሞ ሰውየው ሲደበደቡ ሰምቻለሁ ጎረቤቴ እዛ ሰፈር አሁን ልጅ የወጣበት ሰፈርና የኔ ሰፈር እንደዚህ ግንብ ለግንብ ነው እና ልጅ በትክክል ነገረኝ ሲጫታው ሰምቻለሁ የቤትሽ ክስክስ ቃው ምናምን ሲሰማው በድምጽ እንጂ እኛንም እየተደበደብን ነበር ብሎ ዛሬ ዘመዶቹ መጥተው ወስደውት ሄዱ እዚህ 9 ቀበሌ ነው የሚኖረው ልጅ
ካንቺ ቤት ድምጽ ሰምቻለሁ አለ
ጮኸት ሰምቻለሁ የጎረምሳ አይነት ነው እዛ ጋር አሁን ሰዎችን ሲይዙ የሰፈር ሰው ነው ፖሊስ የሚልክብሽ ህፃናቶች 15 አመት ጎረምሶች ምናምን የሚልክብሽ እና ይሁን ካለክ አይኔ ተፈነዳ ሰው አላቅም እኔ ያው እዚሁ 20 አመት ወደ ሶማሊያ ነው የነበርኩት እናቴም ዱሮ ነው የሞተችብኝ አባቴ ነው ያሳደገኝ አባቴ ዛሬ አመት ነው እኔ ጋር የሞተው ጂጂጋ
አሁን ይሄንን የሚሰማ ሰው እንዴት ነው ሊረዳሽ በማፈላለግ የሚችለው?
እኔም ሰው የለም ደውሎ ሶማሌ ደሞ ስልክ ማያነሳ ምንም ስልክ የለኝ እነሱ ሰውየውን አገሩን ማላቀኝ እዚህ ሰዎች ካስደቁት ይያለሁት ደሞ እዛ አገር ሰው ባለትዳር ሲሆን ሁሉ ለስራ ነው የሚሮጠው እኔ ልጁን እንደዚህ ሰላምተኛዬ ነው እንጂ እንግዲህ ተቀራርበን እንደዚህ አናወራ እኛ ወደ 5 ሰው ሆቴል የለንም የምንሄድበት ቦታ የለንም ብለን ስናለቅ ሰጥ ቃላት ብቻ ነው ልጁ የነገረኝ ሲጫጫው ሰምቻለሁ አንቺ ነው ወዲኒ ስንሻረ ለማው ሲጫጫው ሰማው ግን ከዛ በኋላ ይሰዱ ታውሰዱ አላወቁም ይሙትኑ ይሄን ማቆም ነገር የለብለው ወዲያው ባጀት ሳፍሮ ሄዷል ልጅ ሌላ ሀገር ነው መሰለኝ የሚገባው ዘመን ነው የተቀበለው ፋላክ ሳይኔ ሊፈስ ምናምን ደስቶ ሆስፒታል ወስዶኝ ትላንትና መዳኒት ግማሹን እዛው አመጡልኝ ግማሹን እንገዛልሻለን ብለው እዛው ይዘው አስቀርቷል
አሁን ያላችሁበት ቦታ በጣም ምን ያህል ሰው ነው ያላችሁት
ማይታወቅም ዛሬ ራሱ ወደ 20 ምናምን መኪና ነው የተጫነው ወደ ሀገራቸው ወደ ሲይት ክልል
በየቦታው ወደ የክልላቸው እንዴ
በየቦታው
አሃ
አሁን ራሱ ወደ 5 መኪና ነው የመጣው ግቢው ቀላል ትልቅ አይደለም መተኛ ቦታ አጥቶ ሰው እንደዚህ በላይ በላይ እየተኛ ነው እኔ አሁን ልጆቼን አፈላልጉን ብዬ በግድ ነው እዚህ የለመንኩት ያለው በየቀን እየመጡ ውጡ አድራሻችሁን ንገሩና ወደ አገራችሁ ሂዱ ምናምን ብሎ
አንቺ ታዲያ አንቺና ጫልቱ የምትሄዱበት አላችሁ እንዴ
ያው እኔ ብቻ ነኝ የመጣሁት እዚህ በቀለች አልተኛው እዚህ ነው የተገናኘነው እሷም እንደምትለው እዚህ ሶማሊያ ነው የቆየሁት ምንም ማቀው ነገር የለኝም ምናምን
እና ወዴት ትሄዳላችሁ አንቺ ዘመዶች አሉሽ
ምንም ዘመዶቼ እናቴ ዱሮ ነው የሞተች አባቴ ዛሬ አመት ነው ኔጋ የሞተው አንድ ወንድም ነበረኝ የቡቲ ነበራሉ ስልክ ራሱ አላገኘሁትም ምንም እዚህ አሁን እኔ እድሜ ወራሴ ይስተዋል ባለሽ ያለ ዘመዶች እና አባት ከሞቱ ወንድም ካለለሽ እህት ካለለሽ ማንጋ ነው ማንጋ ሲከዳ በጣም የኔማ ይለያል የኔማ ከማንም ይለያል ሁሉ አሁን ልጁን ይዞ ሚስቱን ይዞ ሴት እንኳን ቤተሰቦቿን ብታጣ የባሏስ ቤት ጋር ይደሰጠላል ባሌ ራሱ በጊደና ጊዜ ራሱ ቤተሰቦቹ ራሱ አልጠየቁም የት እንዳሉ አሩቂ ውስጥ ነው ማለታችን እንጂ አላውቅ እንዴት የት እንደሆነ ለፈለፈን ሰው ቤት ሰርተን አሁን እናርፋለን በምንበት ሰዓት ይሄ አደጋ ደረሰብኝ ዘመን
ስንት አመትሽ ነው
እኔ አሁን 40 ጨርሻለሁ
40 ጨርሰሻል አይ ልጅነሽ እሱስ
አሁን በኋላ ሰው ቤት መስራት ማችልን በፊትም ሰው ቤት ሲሰራ ነው የራሴን ያሳደግኩት ትዳር ላይም ጥሩ ትዳር አላገኘሁም አሁን በዚሁ ስንለፋ ኖሮን አሁን እንዲያውም እስኪ ወደ ሀገራችን ገብተን እንረፍ ብዬ ምን ስራ የጀመርኩት ይህም ያው አሁንም እንደዚህ ወንኩኝ ልሻለሁ
አሁን ይሄንን ለሚሰማ ሰው ባልሽን የሚያውቁ እንደዚህ ሲባል ሰምቻለሁ ብሎም ሰው እንዲነገር
እሺ እሺ እንግዲህ ያን ነገር ምን ነገርሽ ነገር አለ እንዳው ተስፋ ብለን እንደዚህ እናፈላለግ እንጂ ቢኖር ይሄን ባለን እኔ ያቀዋለሁ ስንት አመት አብረን ኖር ለሰውን እንጣጣችን ትልሽን ዶን ዛን ያለን ቢኖር ኖሮ ይሄን አይቀርም አይጠፋም ማለት ልጄ ነው
መሞከሩ ስለማይጎዳ
ኦሮ ነው ኮኔ እኔ እንዳውም ዛሬ ጠዋት በሬዲዮ አስተላልፉልኝ እዚ ኢትዮጵያ ውስጥ ራስ ልጄ ነበር እዚ ኦሮሚያ ውስጥ ሁሉም አካባቢ ይስማ ብዬ ነበረ ሲልጣራ እሺ እኔ ሙኒሳ አብዱራማን ድርስ ነኝ የምናገረው ከአዳማ ከተማ ነው የዘጠኝ ትምህርት ቤት ውስጥ ነው ያለሁት የጠፋ ነው ከጂጂጋ ነው ሁለት ልጆች ስሙ መገርሳ ውጂ የሚባሉ እና ባለቤቴ የት ነው ያላችሁት እኔ እየፈለኳችሁ ነው ኑረዲን ሻማን ንግሪያለሁ ፈጣሪ ሳሳይ ነው ያለው ታንክ ነው አዋረከ ሳይ ወጣች በቃ ለማንኛውም በራዲዮን በቴሌቪዥን አስተላለፉና እስቲ ፈልጋችሁ
እንሞክራለን እንግዲህ በሌላ በኩል ትናንት የጋራ መግለጫ ያወጡት የመላ ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ተፈናቃዮቹ ተገቢውን አቅርቦትና ድጋፍ እያገኙ አይደለም በማለት መንግስትን ከሰዋል።
የተፈናቀሉ ወገኖች ባለን መረጃ መሰረት በርካታ በሺዎች የሚቆጠሩ ከ40 እስከ 50 ሺህ የሚደርሱ የኦሮሞ ተወላጆች ተመልሰው ወደ ሐረር ስቴዲየም እንደገቡ መረጃዎች አሉ። በስቴዲየም ደግሞ ድንኳን ሳይጣልላቸው እንዲሁ በመተለያ ብቻ በዚህ ክረምት ወቅት እንደምታውቁት ሀገራችን የክረምት ሰዓት ነው እየተቸገሩ ያሉበት ነው። የምግብ አቅርቦትም የለም የጤና ህክምና አስፈላጊው ነገር እየተደረገ ስላልሆነ ለነዚህ ሰዎች ሁሉ ተደራሽ ሆነ እርዳታ እናደርጋለን ባንልም በአቅማችን ግን ለህፃናትና ለሴቶች ቅድሚያ ሰጥተን ሁለቱም ፓርቲዎች ባላቸው አቅም ለመርዳት ዝግጅት እያደረግን ነው የምንገኘው።
የመኢአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ናቸው። መንግስት በበኩሉ ከሁለቱም ክልሎች ተጨማሪ መፈናቀል እንዳይኖር ጥብቅ ክትትል እያደረገ መሆኑንና በሌላ በኩል ደግሞ ለተፈናቀሉት አስፈላጊውን ድጋፍ እያደረግን ነው ሲል አመልክቷል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። ቀጣዩ ቅንብር የሙዚቃ ቃና
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት የክብር ሰላምታ ይድረሳችሁ። ደሳለኝ መኮንን ነኝ። እዚህ የበጋውን የሙቀ ጊዜ አገባደን ወደ ጸደይ ወቅት ከገባን ዛሬ ሁለተኛ ቀናችን ነው። ሳይሞቅም ሳይበርድም ሽው የሚለው የመስከረም የአየር ጸባይ ዋሽንግተን ዲሲና አካባቢዋ ሽው እያለ ነው። በአሁኑ ሰዓት ለቱን በድጋሚ ለማስተዋወስ ለተቀዳሜ መስከረም 13 2010 ሲሆን በኢትዮጵያኑ አቆጣጠር በአውሮፓውያኑ ደግሞ መስከረም 23 2017 ዓመተ ምህረት ላይ እንገኛለን። የዛሬ ተዋቀም በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ታሪካዊ ክንውኖች መካከል ጥቂቶቹን ብንመለከት እንደ አውሮፓውያን አቆጣጠር በ1932 ሂጃዝ እና ነጅት የተባሉ ሁለት ታላላቅ ንግስታት አንድነት መስርተው ዛሬ ሳውዲ አረቢያ ተብላ የምትጠራውን አገር መሰረቱ። ስለዚህ ዛሬ በሳውዲ አረቢያ ብሔራዊ ቀን እየተከበረ ነው ማለት ነው። በ1957 9 የሁለተኛ ደረጃ ጥቁር አሜሪካውያን ተማሪዎች ሊትል ሮክ አርካንሳ ከሚገኘው ትምህርት ቤት ለቀው እንዲወጡ ተደረገ። ምክንያት ቢሉ በትምህርት ቤቱ ዙሪያ ነጮች ባደረጉት ረብሻና የተቃውሞ ሰልፍ ምክንያት። በ1980 እንደ አውሮፓውያን አቆጣጠር የሬጌው ንጉስ ቦብ ማርሊ በፒትስበርግ በስታንሊ የቲያትር አዳራሽ የሙዚቃ ትርኢት ወይንም የሙዚቃ ኮንሰርት አሳየ። ያም የሙዚቃ ትርኢት የመጨረሻው ሆነ። ቦብ ማርሊ ትርኢቱን ካሳየ ከ8 ወራት በኋላ በሚያሚ ፍሎሪዳ ግዛት ህይወቱ አለፈ። የ36 ዓመት ወጣት ነበር። በ2004 ደግሞ ጄኒን የተባለች ኃይለኛ ዝናብ አዘል አውሎ ንፋስ ሄይቲን ክፉኛ ደበደበች። ከ3000 በላይ የሚሆኑ ሰዎችንም ህይወት አጠፋች። የዛሬቷ ቀን እንግዲህ በታሪኳ ካከናወነቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል እውቁ አሜሪካዊ ድምጻይ ብሩስ ስፕሪንግስቲን ይገኝበታል። 67 አመቱ ዛሬ። የዛሬቷን ቀን ከዚሁ ኮከብ ድምጻይ ጋር ተጋርታችሁ የልደት ቀናችሁን ለምታከብሩ አድማጮች መልካም ልደት እየተመኘሁ ከብሩስ ስፕሪንግስቲን አስር ምርጥ ዜማዎች መካከል Dancing in the Dark የተሰኘውን ዜማውን እጋብዛችኋለሁ። And I ain't got nothing to say. I come home in the morning, I go to bed feeling the same way. I ain't nothing but tired. Man, I'm just tired and bored with myself. Hey there, baby, I could use just a little bit. You can't start a fire. You can't start a fire without a spark. Just dancing in the dark. Messages keep getting clearer. Radio's gone and I'm moving around my place. I check my look in the mirror. Wanna change my clothes, my hair, my face. And I ain't getting nowhere. I just need a stuff like this. There's something happening somewhere. Baby, I just know you can't. You can't start a fire. You can't start a fire without a spark. This comes for higher. Even if it was a dancing in the dark. The joke is one, it's on me. I think it will up my shoulders. Oh, baby, the last one of me. Stay on the streets at this time. And they'll be carving you up all right. Stay, you gotta stay hungry. Hey, baby, I'm just a bastard. በዛሬቱ አቀን ተወልዶ 67ኛ ዓመት የልደት ቀኑን የሚያከብረውን የብሩስ ስፕሪንግስቲን ዳንሲንግ ኢን ዘ ዳርክ የተሰኘውን ዜማውን ነበር ያደመጥነው። ብሩስ ይህንን ዜማ ያወጣው እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት ሲሆን ዜማው እንደወጣ በአሜሪካን የሙዚቃ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ለአራት ሳምንታት ያህል የሁለተኝነትን ደረጃ ይዞለት ነበር። በሽያጭም በዩናይትድ ስቴትስ ብቻ ከአንድ ሚሊዮን በላይ ቅጂ ተሽጧል። እንደ አውሮፓውያን አቆጣጠር መስከረም 1949 Long Beach, New Jersey ግዛት የተወለደው ብሩስ ስፕሪንግስቲን ወይንም በቅጽል ስሙ ዘ ቦስ ከድምጻይነት በተጨማሪ በግጥም ጸሐፊነትም እጅጉን የታወቀ ነው። ብሩስ በደንብ የሚታወቅበት የሙዚቃ ጨዋታ ስልት ሮክ ሲሆን የባንዱም ስም ኤ ስትሪት ባንድ ይባላል። እስካሁን ድረስ ወደ 18 የሚጠጉ የስቱዲዮ አልበሞችን ያወጣ ሲሆን በዩናይትድ ስቴትስና በዓለም ዙሪያ እንዲታወቅ ያደረገው በ1975 ያወጣው Born to Run የተሰኘው ሶስተኛው የስቱዲዮ አልበሙ ነው። Born to Run በውስጡ 8 ዜማዎችን ያካተተ ሲሆን 8ቱም ዜማዎቹ ተወደውለታል። በተለይ ቀጥለን የምናደምጠው የአልበሙ መጠሪያ የሆነው Born to Run የተሰኘው ዜማው የተለየ አድናቆትን አትርፎለታል።
ቦርን ቱራንን እንሆ። ከብሩስ ስፕሪንግስቲን ሶስተኛ አልበም ውስጥ የአልበሙ መጠሪያ የሆነውን Born to Run የተሰኘውን ዜማውን ነበር ያደመጥነው። በኮሎምቢያ የቅጂ ካምፓኒ አማካይነት ያወጣው ይኸው አልበም ዩናይትድ ስቴትስ ብቻ ወደ 6 ሚሊዮን ቅጂ ተሸጠ። በ1978 Darkness of the Edge of Town፣ በ1980 The River፣ በ1982 Nebraska የተባሉ አራተኛ፣ አምስተኛ እና ስድስተኛ አልበሞቹን አወጣ። በ1984 በገበያ ላይ የዋለው Born in the USA ብሉ የሰየመው ሰባተኛ የሆነው የስቱዲዮ አልበሙ ግን የበርካታ የሙዚቃ አድማጮችን ጆሮ የሳበበት አልበሙ ነበር። በአልበሙ ውስጥ ከተካተቱት 12 ዜማዎች ሁሉም ማለት ይቻላል በአድማጮች ዘንድ ተወደዱለት። ፕሮግራሙን ስንጀምር ያደመጥነው ዳንሲንግ ኢን ዘ ዳርክ፣ አይ አም ኢን ዘ ፋየር፣ ኖ ሰረንደር፣ ግሎሪ ዴይስ፣ ማይ ሆም ታውን፣ Working on the Highway እና ቀጥለን የምናደምጠው Born in the United States በዚሁ አልበም ውስጥ የተካተቱ ምርጥ ዜማዎች ናቸው። ከብሩስ ስፕሪንግስቲን ሰባተኛ አልበም ውስጥ የአልበሙ መጠሪያ የሆነውን Born in the USA የተሰኘውን ዜማ ነበር ያደመጥነው። Born in the USA ብሩክ ስፕሪንግስቲንን የበለጠ እንዲታወቅና ከበርቴ እንዲሆን አደረገው። ከ30 ሚሊዮን በላይ ቅጂ ተሸጠለት። በ1985 ግራሚ ሽልማት ላይ የአመቱ ምርጥ አልበም በመባልም ታጨለት። ብሩስ በ1987 Tunnel of Love፣ በ1992 Human Touch and Lucky Town፣ በ1995 The Ghost፣ በ2002 The Rising የተሰኙ አልበሞችን አከታትሎ አወጣ። በተለይ Rising የተሰኙ አልበሙ ተወደደለት። አልበሙ በገበያ ላይ በኋለ በመጀመሪያው ሳምንት ብቻ ከ520 ሺህ ቅጂ በላይ ተቸበቸበ። በአሜሪካን የቢልቦርድ ሰንጠረዥም ላይ የአንደኝነትን ደረጃ ያዘለት። የአመቱ ምርጥ የራክ አልበም በመባል የግራሚ አሸናፊም ሆነ። እስቲ በመቀጠል ከዚሁ The Rising ከተሰኙ አልበም ውስጥ ከተካተቱት ዜማዎች መካከል My City of Ruin የተሰኘውን ዜማውን እናድምጥለት። There's a blood red circle on the cold dark ground and the rain is falling down. The church door's thrown open, I can hear the organ song, but the congregation's gone.
my city of ruin. My city of ruin. Now the sweet bells of mercy drift through the evening trees. Young men on the corner like scattered leaves. The boarded up windows, the empty streets, and my brother's down on his knees. My city of ruin. My city of ruins. Come on, rise up. 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 Now there's tears on the pillow, darling, where we slept. And you took my heart when you left. Without your sweet kiss, my soul is lost, my friend. Tell me, how do I begin again? My city's in ruin. My city's in ruins. Now with these hands, with these hands, with these hands, with these hands, I pray, Lord,
with these hands, with these hands,
I pray for the strength, Lord. I pray for the faith, Lord. We pray for your love, Lord. Pray for the lost, Lord. Pray for this world, Lord. Come on, rise.
ከብሩስ ስፕሪንግስቲን አልበሙን መካከል The Rising ከተሰኘው 12ኛው የስቱዲዮ አልበም ውስጥ My City of Ruins የተሰኘውን ዜማውን ነበር ያደመጥነው። ብሩስ በ2006 We Shall Overcome፣ በ2007 Magic፣ በ2009 Working on a Dream፣ በ2012 Wrecking Ball፣ በ2014 High Hope አልበሞችን አውጥቷል። የብሩስ ስፕሪንግስቲን ስም በሙዚቃ ስራው በእያንዳንዱ የአሜሪካን ቤተሰብ ቤት የታወቀ ነው። ከድምጻይነት ከደራሲነት በተጨማሪ የበርካታ ሙዚቃ መሳሪያዎችም ተጫዋች ነው። ጊታር፣ ፒያኖ፣ ከበሮና ሃርሞኒካ አቀላጥፎ ከሚጫወታቸው የሙዚቃ መሳሪያዎች መካከል በዋነኝነት ይጣቀሳሉ። የብሩስ ስፕሪንግስቲን ዜማዎች በተለይ ለሰራተኛው የአሜሪካን ህዝብ ልዩ መልእክት ያላቸው ዜማዎች ናቸው። ብሩስ በህዝብ ዘንድ ትልቅ ተከባሪነትና ተደማጭነት አለው። ለዚህም ነው ፖለቲከኞች ለፕሬዝዳንትነትም ሆነ ለሌላ ስልጣን ውድድር ሲቀርቡ ከብሩስ ስፕሪንግስቲን ጋር አብረው በመድረክ ላይ ለመታየት የሚሽቀታደሙት። ብሩስ ስፕሪንግስቲን የደገፈው ተወዳዳሪ የብዙዎችን ድምጽ የማግኘት እድሉ የሰፋ ነው። ብሩስ በዓለም ዙሪያ ከመቶ 20 ሚሊዮን ቅጂ በላይ አልበሞችን የቸበቸበ ሲሆን ዩናይትድ ስቴትስ ብቻ ከ64 ሚሊዮን በላይ ቅጂ ሸጧል። በስራው ወደ 20 የሚጠጉ የግራሚ ተሸላሚ ሲሆን ሁለት የጎልደን ግሎብስ ተሸላሚም ነው። ከፕሬዝዳንት ኦባማ ምጭ የሀገሪቱን ታላቅ የሜዳሊያ ኒሻን ተቀብሏል። ብሩስ አሁንም ከሙዚቃው መድረክ አልጠፋም። ባለትዳርና የሶስት ልጆች አባት የሆነው ብሩስ ስፕሪንግስተን አሁንም የሚኖረው የተወለደባት ግዛት ኒው ጀርሲ ነው። ብሩስ ከተወለደ ዛሬ 67 አመቱም። የተከበራችሁ ሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ ያመሰግንኩ ሃይ ሆፕስ በተሰኘው የብሩስ ስፕሪንግስተን ዜማ ሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Monday morning runs, Sunday night screaming, slow me down before the new year dies. Well, won't take much to kill a loving smile and every mother with a baby crying in her arms saying, give me help, give me strength, give a soul a night to fall asleep, give me love, give me peace. Don't you know these days you pay for everything? God, I hope.
የማጠቃለያ ዜናውን አሰማለሁ። በሰሜን ኮሪያ የኒውክሌርና የቦሊስቲክ ሚሳኤል ጦር መሳሪያ ግንባታ ፕሮግራም ሳቢያ በቅርቡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጣለባትን አዲስ ዙር ማዕቀብ በማክበር ቻይና ለፒዮንግያንግ የምትልከውን የነዳጅና የሌሎች የፔትሮሊየም የምርት ውጤቶች መጠን ገደብ ለመጣል ማሰቧን አስታወቀች። የቻይና የንግድ ሚኒስቴር በድረገጹ ይፋ ባደረገው መግለጫው ቤጂንግ ለፒዮንግያንግ የምትልከው የጣራ የነዳጅ መጠን ከፊታችን መስከረም 21 አንስቶ በአመቱ 2 ሚሊዮን በርሜል ብቻ እንዲሆን የሚደረግ ወደ ፈሳሽነት የተለወጠ የተፈጥሮ ጋስ አቅርቦት ደግሞ ከአሁን ጀምሮ የሚቋረጥ መሆኑን አስታውቋል። ሶማሊያ የተጣለባት ዓለም አቀፍ የጦር መሳሪያ ማዕቀብ እንዲነሳላት ለዓለም መሪዎች ዳግም ጥሪ ያቀረበች በእርዳታ የምትተዳደረውና አልሻባብን በመሰለ እስላማዊ ጽንፈኛ ቡድን የሚቃጣባት ያልተቋረጠ ስጋት ትንቅንቅ ውስጥ ያለችው ሶማሊያ ይህን ጥሪ ያሰማችው በትላንትናው ዕለት ለተባበሩት መንግስታት ድርጅት ጠቅላይ ሚኒስትሯ ባሰሙት ንግግር ነው። ከፊል ራስ ገዟ የፑንትላንድ ባለስልጣን ልዩ ልዩ ጦር መሳሪያ የታጨቀች ጀልባ በቁጥጥር ስር መዋሏን አስታወቀች። አድማጮች፣ ለማጠቃለያ ዜና የተመደበው ክፍለ ጊዜም በዚያው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ናት። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.